ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ መስከረም 17 2014 ዓ.ም ዝግጅታችን ጀመረ። ባለፈው ሰኔ ወር ምርጫ ባልተካሄደባቸው በተወሰኑ የአገሪቱ ክፍሎች ነገ ምርጫ እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ከነዚህ ክልሎች ሁለቱ ወደ ሆኑት ወደ ደቡብ ምዕራብ ኢትዮጵያና ወደ ሐረር ክልል የተጓዙ ዘጋቢዎቻችን ያጠናቀሩትን ዘገባ እናስደምጣችኋለን። በተጨማሪም በርከት ያሉ ቅንብሮችን ለምሽቱ ይዘናል። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንደመጣለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። እዚህ ዋሽንግተን ዲሲ ከሚገኙ የዝግጅት ክፍል ባልደረቦቻችንና በመላው ኢትዮጵያ ካሉ ዘጋቢዎቻችን ጋር በመሆን እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በዲሞክራቲክ ኮንጎ በደረሰው የኢቦላ ቀውስ ወቅት አጋጣሚውን በመጠቀም በወሲባዊ ጥቃትና ብዝበዛ ላይ የዓለም ጤና ድርጅት ሰራተኞችን ጨምሮ 80 የእርዳታ ሰራተኞች መሳተፋቸውን የዲሞክራቲክ ሪፐብሊክ ኮንጎ ገለልተኛ አጣሪ ኮሚሽን በትላንትናው ዕለት አስታውቋል። የናይጄሪያ ወታደሮች የጂሃዲስት ካምፕ ነው ባሉት ሰሜናዊ ምስራቅ የአገሪቱ ክፍል ላይ ባካሄዱት ጥቃት 20 አሳ አጥማጆች ተገደሉ። የግድያው ዜና የመጣው የናይጄሪያ ባለስልጣን ቀደም ሲል ለ12 ዓመታት የሚዋጉትን የእስላማዊ ተቃዋሚዎች በሚንቀሳቀሱበት መንደር በተካሄደው የአየር ጥቃት 9 እስላማዊ ሰዎች መገደላቸውን ካስታወቁ 2 ሳምንት ወዲህ ነው። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን በየዓመቱ የሚሰጠውን ናንሰን የተሰኘ የክብር ሽልማት ዘንድሮ ለአንድ የየመን ሰብአዊ ድርጅት ሰጥቷል። ተሸላሚው ጂል አልቤና የተሰኘ በሰብአዊ ልማት ዙሪያ የሚሰራው ማህበር ላለፉት 5 ዓመታት በየመን የእርስ በርስ ጦርነት ምክንያት ለተፈናቀሉ በሺዎች የሚቆጠሩ ሰዎች ሕይወት አድን እርዳታ ሲሰጥ የቆየ ነው። ሊሳ ሽላይን ከጄኔቭ ያደረሰችንን ዘገባ ስምኝሽ የቆየ ታቀርበዋለች።
የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን የሚሰጠውን ሽልማት በይፋ ያስተዋወቁት የድርጅቱ ኮሚሽነር ፊሊፖ ግራንዴ የየመኑን ሰብአዊ ድርጅትና ሰራተኞቹን በየመን እጅግ በከፋ ግጭት ውስጥ ለሚገኙ በሺዎች የሚቆጠሩ የመናውያን ለሚሰጡት ድጋፍ አመስግነዋል። ግራንዴ በንግግራቸው ሽልማቱ ዓለም አቀፉ ማህበረሰብ የረሳውንና ሀገሪቱ አሁንም የምትገኝበትን አሰቃቂ ሁኔታ አጉልቶ የሚያሳይ እንደሚሆን ተስፋ አደርጋለሁ ብለዋል። እንደ አውሮፓውያን አቆጣጠር በ2017 ዓ.ም ጂል አልቤና የተሰኘውን ድርጅት የመሰረቱት አሚን ጁብራን በግጭቱ ተፈናቃይ ሲሆኑ ሕይወታቸውን ከማጣት ለጥቂት ነው የተረፉት። እሳቸውና ቤተሰባቸው የተጋፈጠው አደጋም ሕይወታቸውን ሌሎችን በመርዳት እንዲያሳልፉ እንዳነሳሳቸው ተናግረዋል።
We in Jil Albina provide shelters for displaced people who have lost their homes.
በጂል አልቤና የምንሰራው ለተፈናቀሉና ቤታቸውን ላጡ ሰዎች መጠለያ መስጠት ነው። መጠለያዎቹን ለመስራት በአካባቢያችን የሚበቅሉና በተፈናቃዮቹና በአካባቢው ማህበረሰብ በእጅ የተሰሩ ቁሳቁሶችን እንጠቀማለን። በስራው የሚሳተፉ ግለሰቦችና የአካባቢው ነዋሪዎችም የእጅ ሙያና የመተዳደሪያ ገቢ ያገኛሉ። ለአካባቢው ገበያም ድጋፍ እናደርጋለን።
ጂል አልባ አልሃዴዳ በሚገኘው የቀይ ባህር ወደብ ላይ የሚገኝ ሲሆን ለአካባቢው ተፈናቃዮች እስካሁን በርካታ ስራዎችን በመፍጠርና ወደ 18,000 የሚጠጉ መጠለያዎችን በመስራት ሲረዳ ቆይቷል። የተባበሩት መንግስታት ድርጅት እንዳስታወቀው በየመን የደረሰው ሰብአዊ ቀውስ በዓለም የከፋው ነው። እስካሁንም 4 ሚሊዮን ሰዎች ተፈናቅለዋል። ወደ 5 ሚሊዮን የሚጠጉ ሰዎች በረሃብ ቋፍ ላይ ይገኛሉ። ከ80% በላይ የሚሆነው የሀገሪቱ ህዝብም የሰብአዊ እርዳታ ጠባቂ ሆኗል።
በአፍጋኒስታን ለሁለት አስርት ዓመታት የቆየውን ወታደራዊ ዘመቻ ፍጻሜና ከዚያች አገር ለወደፊቱ ሊነሳ ይችላል ስለተባለው ሽብርተኝነት ስጋት ለመገምገም ለተሰየሙት የዩናይትድ ስቴትስ የተወካዮች ምክር ቤት አባላት ለማስረዳት የዩናይትድ ስቴትስ ከፍተኛ ወታደራዊ ባለስልጣናት ለሁለተኛ ቀን ዛሬም በምክር ቤቱ ይገኛሉ። የመከላከያ ሚኒስትሩ ሊሎይድ ኦስተን፣ ጠቅላይ ኤታማዦር ሹሙ ጄኔራል ማርክ ሜሊ እንዲሁም የዩናይትድ ስቴትስ ማዕከላዊ እዝ ዋና አዛዥ ጄኔራል ኬንዝ ፍራንክ መከንዚ ከምክር ቤቱ የጦር መሳሪያዎች ጉዳይ ኮሚቴ ፊት ይቀርባሉ። ወታደራዊ ባለስልጣናቱ በትናንትናው ዕለት የቀረቡት በሕግ መወሰኛው ምክር ቤት የጦር መሳሪያዎች ኮሚቴ ፊት ሲሆን ሁለቱም ሕግ አውጪዎች በአገሪቱ ታሪክ ለረጅም ጊዜ የቆየው ጦርነት እንዲቆም የመደረጉን ውሳኔ የደገፉ ቢሆንም በመጨረሻዎቹ ቀናት የነበረውን የአወጣት ሂደት አውግዘዋል። የመከላከያ ሚኒስትሩ ኦስተን የአወጣጡን ሂደት የተከላከሉ ሲሆን በአሜሪካ በአየር የማጓጓዝ ታሪክ ውስጥ ትልቁ ሲሆን ይህም የተከናወነው በ17 ቀን ውስጥ ነው ብለዋል። ጄኔራሉ አክለውም በመጀመሪያ ለማውጣት ያቀድነው ከ70 እስከ 80 ሺህ ቢሆንም እኛ ግን ያወጣነው 124 ሺህ ሰዎችን ነው ብለዋል። በሎጂስቲክ ደረጃ የተሳካ ቢሆንም እንደ ስትራቴጂ ግን የከሸፈ ነው ያሉት ደግሞ የአገሪቱ ከፍተኛ የጦር መኮንን ጄኔራል ሜሊ ነበሩ። የታሊባን ወደ ስልጣን መምጣት በ20 ቀናት ውስጥ የተከናወነ ሳይሆን በ20 ዓመታት ውስጥ ሲከማች የኖረ ነው ብለዋል። እንደ አውሮፓ አቆጣጠር 2020 ዶሃ ላይ ከታሊባን ኃይሎች ጋር የተደረገው ስምምነት በአፍጋኒስታን ተዋጊዎች ላይ የስነ ልቦና ተጽዕኖ ማምጣቱንም ሜሊ ጨምረው ገልጸዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የዩናይትድ ስቴትስ መንግስት መበደር የሚችለው የገንዘብ መጠን ከፍ የማይደረግ ከሆነ እንደ አውሮፓ አቆጣጠር ከጥቅምት 18 በኋላ ክፍያዎችን ማከናወን የማይችልበት ሁኔታ ሊከሰት እንደሚችል ተገለጠ። በቪኦኤ ዜና ክፍል የተጠናቀረውን ዘገባ ቆንጅት ታዬ ታቀርባለች።
የገንዘብ ሚኒስትሯ ጃኔት የለን ለዩናይትድ ስቴትስ ምክር ቤት አባላት በሰጡት ቃል ይህንኑ እንዲህ ሲሉ አሳስበዋል።
It is imperative that Congress address the debt limit. If not, our current estimate is that Treasury will likely exhaust.
Congress ለብድር ጣሪያው ጉዳይ መፍትሄ መስጠት አለበት። ያ ካልሆነ ግን አሁን ባለን ግምት መሰረት ሚኒስትር መስሪያ ቤታችን ከጥቅምት 18 በኋላ መውሰድ የሚችለው ልዩ እርምጃ አይኖረውም። ከዚያ በኋላ የሚቀረን በጣም ውስን ገንዘብ ብቻ ይሆናል። እሱም ቶሎ ያልቃል ብለን ነው የምንጠብቀው። ያ ከሆነ ደግሞ ዩናይትድ ስቴትስ ያላት ሙሉ ታማኝነትና የዕዳ ክፍያ ይዞቷ ይበላሻል።
ይህ አገራችንን ለፋይናንስ ቀውስ መዳረጉና የኢኮኖሚ እንቅስቃሴዎችን መዳከም ማስከተሉ አይቀርም ብለዋል ሚኒስትሯ። የመወሰኛ ምክር ቤቱ ብዙሃን ዲሞክራቶች መሪው ቸክ ሹመር 100 አባላት ባሉት የመወሰኛው ምክር ቤት አብዛኞቹን ትላልቅ ህግጋት ለማሳለፍ በሚጠይቀው ቢያንስ የ60 አባላት ድጋፍ ደንብ መሰረት ሳይሆን በቀላል አብላጫ ድምጽ የብድር ጣሪያው ጉዳይ ላይ እንዲወሰን ሙሉ ድጋፍ ለማግኘት እንደሚሞክሩ ትናንት አስታውቀዋል። ሪፐብሊካኖች ከፊታችን አርብ ጀምሮ የፌደራል መንግስቱን መስሪያ ቤቶች በከፊል እንዳይዘጉ ለመከላከል አስፈላጊ የሆነውን የብድር ጣሪያ ከፍ ማለት እንደማይፈቅዱ ሰኞ ዕለት አስታውቀዋል። ሪፐብሊካኖቹ የሚፈልጉት የፌደራል መንግስቱ ሥራ እስከ ታህሳስ ወር ድረስ እንዲቀጥል ራሱን በቻለ ሌላ ህግ እንዲወሰን ነው።
በዩናይትድ ስቴትስ የፍሎሪዳ ግዛት የስደተኞች ፖሊሲ ህገወጥ ነው በማለት በባይደን አስተዳደር ላይ ክስ መመስረቱን የፍሎሪዳ ጠቅላይ አቃቢ ህግ ትላንት ማክሰኞ ይፋ አድርገዋል። የክፍለ ግዛቲቱ ገዢ ሮን ደሳንተስ የፍሎሪዳ መንግስት ተቋማት በፍሎሪዳ እንዲሰፍሩ የሚደረጉ ህገወጥ ስደተኞችን አስመልክቶ ምንም አይነት ድጋፍ እንዳይሰጡ ትዕዛዝ አስተላልፈዋል። ህግ አስከባሪዎችና የፍሎሪዳ አውራ ጎዳናዊ ጠባቂዎች ሰነድ አልባ የሆኑ ስደተኞችን ከደቡብ የድንበር አካባቢዎች ወደ ፍሎሪዳ የሚያጓጉዙ አውቶቡሶች፣ አውሮፕላኖችንም ሆነ ተሽከርካሪዎችን በቁጥጥር ስር እንዲያውሉ ትዕዛዝ አስተላልፈዋል። ስለ ጉዳዩ የተጠየቁት የዋይት ሀውስ ቃል አቀባይ ጄን ሳኪ ክሱን አለማየታቸውን ገልጸው፣ ይሁን እንጂ ከሪፐብሊካን ፓርቲ አባላት ጋር ስለ ስደተኞቹ ህግ ማሻሻያ ገንቢ የሆነ ውይይት ለማድረግ ፈቃደኞች መሆናቸውን ተናግረዋል። አድማጮች፣ ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ጤና ይስጥልን አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ
ደረጀ ደስታን እናመሰግናለን። አድማጮች፣ በመጨረሻው ላይ ለተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናያል በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እረቡ መስከረም 19 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን እንግዲህ ራዲዮ ስንል ራዲዮ ቲቪ ሆነን በራዲዮ ቴሌቪዥን መተናል። እንደምትመለከቱት ፕሮግራማችን ራዲዮ ነው፣ ነገር ግን ምስላችንን እያደረስን ነው ወደ እናንተ። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮምም መከታተል ትችላላችሁ። አት ቪኦኤ አምሃሪክ የፌስቡክ ገጻችን ነው። በቀጥታ ስርጭታችን እየተላለፈ ይገኛል። በነገራችን ላይ አድማጮች፣ በዩቲዩብም መተናል። ዩቲዩብም ላይ ማዳመጥ ትችላላችሁ። በተጨማሪ ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ እንደመጣለን። አሁን ወደ ዕለቱ ወደ ያዝነው አብይ ርዕስ ነው የምናልፈው። በደቡብ ክልል ደቡብ ምዕራብ ኢትዮጵያ 5 ዞኖችና በአንድ ልዩ ወረዳ ለሚደረገው የክልልነት ውሳኔ ህዝበ ድምጽ ለመስጠት ተዘጋጅተው እየተጠባበቁ መሆናቸውን በካፋ ዞን የቦንጋና በዞኑ የጊምቦ ወረዳ ነዋሪዎች ለአሜሪካ ድምጽ ገልጸዋል። የምንፈልገው የአስተዳደር ወሰንና መዋቅር በምርጫችን እንድንወስን እድል ማግኘታችን በፖለቲካ በማህበራዊና በኢኮኖሚያዊ ጉዳዮች ላይ በራሳችን የምንወስንበትን መብት ያረጋግጥልናል ብለዋል። በቦንጋ ከተማ የሚገኘው ዮናታን ዘብዲዮስ በከተማ ውስጥ ተዘዋውሮ የተለያዩ ወጣቶችን አነጋግሯል። የነዋሪዎቹን አስተያየትም ጠይቋል። እንደሚከተለው ያቀርበዋል።
የቦንጋ ከተማ ነዋሪ የሆኑት አቶ ሁሴን ሳድቅ መሐመድ ለደቡብ ምዕራብ ኢትዮጵያ ህዝቦች ውሳኔ ህዝብ አደረግኩ ያሉትን ዝግጅት ተናግሯል።
እንደምናየው ጥሩ እንቅስቃሴ አለ። በነጊስ ህዝቡ ወጥቶ ምርጫውን ለመፈጸም ዝግጁ ሆኖ እንዳለ ያውቃል። በበኩሌንም ምርጫውን ለመፈጸም ካርድን ይዤ በመጠባበቅ ላይ ይገኛለሁ።
እንግዲህ ነገ ነው ምርጫው የሚካሄደው። ከምርጫው በፊት ምን አይነት ዝግጅት ሲደረግ ነበረ? ምን አዩ? ምን ታዘቡ? ሂደቱ ምን ይመስል ነበረ?
የይምረጡን እንቅስቃሴ በከተማው አስተዳደር በኩል እንቅስቃሴ እየተካሄደ መኖሩን ለማየት ችያለሁ።
ምን አይነት እንቅስቃሴ?
እንቅስቃሴ የይምረጡ እንቅስቃሴዎችን እያደረጉ ናቸው።
ወጣት አህመድ ናውልም በጉጉት የጠበቅኩ ነው ስላለው ምርጫ የተለየ ትርጉም እንዳለው ተናግሯል።
ነገ ለእኔ ምርጫ ብቻ ሳይሆን በራሴ ላይ መወስንበት ነው። የሆነ ከሁለት ፓርቲ አንዱ መንግስት እንዲሆነኝ ሳይሆን ለእኔ የተሻለ አስተዳደራዊ ቀጠና ወይ የተሻለ አስተዳደራዊ የሆነ መንግስት የምመሰረትበትን እድል ነው የተሰጠኝ። ያንን እድል እንድወስን የተሰጠኝ ልዩ ቀን ነው ለእኔ።
ጥያቄው የፍትህና የልማት ነው ሲልም ተናግሯል።
ካፋ ላይ 12 ወረዳዎች አሉ። ከ12 ወረዳ ጥግ ላይ ያሉ አንድ ሁለት ወረዳዎች አሉ። አርብቶ አደር ናቸው በብዛት። የአርብቶ አደር ቢሮ የት ነው አሁን ብትለኝ፣ ዋናው ቢሮ አዋሳ ነው። ቦንጋ እንኳን ቅርንጫፍ ኦፊስ የለው። አንድ አርብቶ አደር የሆነ ጉዳይ የሆነ አንድ ነገር እንኳን ለመስማት ቢፈልግ፣ የሆነ አዲስ ስልጠና እንኳን ለመሰልጠን ቢፈልግ 2000 ኪሎ ሜትር መጓዝ አለበት። ሉክ የሲዳማን ክልልነት እንውሰድ ለምሳሌ። ሲዳማ ዲሞክራሲን አለማምዶናል፣ ሊመሰገን ይገባል። ግን በዜሮ ኪሎ ሜትር ውስጥ ነው ያንን ክልል የጠየቀው። 54 ብሔሮችን አቅፎ እየኖረ በዜሮ ኪሎ ሜትር ላይ እየኖረ ነው እየጠየቀ ያለው። ጠይቆም ደግሞ ያሳካው ይህንን የክልል ጥያቄ። ብዙ ጊዜ አንዳንድ አላስፈላጊ ተቺዎች አሉ። የካፋን ህዝብ የእነዚህ አምስቱን የደቡብ ምዕራብ ህዝቦችን የክልል ጥያቄ አላስፈላጊ ተቺዎችን ሲተቹ እንሰማለን። ግን የቅንጦት ጥያቄ አይደለም።
መሐመድ ናጂ እስማኤልም የተደረገ ያለውን እንቅስቃሴ በተመለከተ የሚከተለውን ተናግሯል።
የመስከረም 20 ምርጫ የረዥም ዘመናት ድምር ውጤት ነው። የረዥም ዘመናት ትግል ድምር ውጤት ነው። ይሄ ትግል በእኛ የተጀመረ ትግል አይደለም። በአያቶቻችን በአባቶቻችን ሲጠየቅ የነበረ ነገር ግን ሲታፈን የነበረ ጥያቄ ነው፣ እውነት ለመናገር ማለት ነው። ምናልባት ይህን ጥያቄ ሲያነሱ የነበሩ ምናልባት የተሰደዱ አሉ፣ የተገረፉ አሉ፣ የታሰሩ አሉ፣ እየተገደሉም አሉ ይሄን ጥያቄ በመጠየቃቸው። ነገር ግን ይሄ ጥያቄ እየተንከባለለ መጥቶ እኛ ላይ አርፏል። አሁን ደግሞ ባለው በለውጥ መንግስታችን ይሄ ጥያቄ ተቀባይነት አግኝቶ ድምጽ መስጠት እንድንችል ለነገ ለመስከረም 20 ቀጠሮ ተይዞለታል ማለት ነው። መሰረታዊ የሆኑ ነገሮች አልቀዋል። የነገው የሚሆነው ምንድን ነው? ድምፅ መስጠት ነው የሚሆነው ማለት ነው።
የቦንጋ ከተማ ነዋሪ የሆነችው ወጣት ሜሮን ክፍሉም ስለ ውሳኔ ህዝቡ ተናግራለች።
ሪፍረንደም ማለት ለኛ በጣም ትልቅ ታሪካችንን ሀ ብለን የምንጽፍበት ምዕራፍ ነው ብዬ ነው የማምነው ነው ማለት ይህ ጥያቄ ከበጣም ከብዙ ዘመናት ከቅማመ አያቶቻችን ጀምሮ ሲንከባለል ያለ መልስ የመጣ ነው እና በዚህ ዘመን በእኛ ጊዜ ይህንን ትልቅ ነገር ማድረግ በመቻላችን ትልቅ ኩራትና ክብር ነው የሚሰማኝ እኔ በግል።
ወጣት ሜሮን በክልል የመደራጀት ጥያቄ አሳማኝ፣ በተለይም ለእኛ ለሴቶች ያለው ፋይዳ የጎላ ነው ስትል ገልጻለች።
እኔ አሁን እንደ ሴት ሳወራ እኔ ክልል መሆኔን የማምነው አንደኛ ስለ ፍትህ ሳወራ ፍትህ ማግኘት አለብኝ ብዬ ሳምን ሰበር ወይንም ሌሎች የፍትህ አካላትን ማግኘት የምችለው አሳይጄ ነው። ግን ኢኮኖሚካሊ በጣም ያነሱ የማህበረሰብ ክፍሎች አሉ። ህግን አምነው ሲሄዱ ፍትህ ሳያገኙ ሲቀሩ በሚቀጥለው ስቴፕ ላይ ለመድረስ ኢኮኖሚ አለ፣ ሴት ናቸው። ወጥተው ያንን ነገር ማግኘት በማይችሉበት መንገድ ላይ ቤት የሆኑ አሉ።
የከተማው ነዋሪ አቶ ሸፍረዲን ኑሩ በበኩላቸው ለምርጫው መጓጓታቸውን ዛሬ ለቪኦኤ ተናግሯል።
እኛም ብቻ ሳንሆን ቅድመ አያቶቻችን ሁሉ ይህንን ጥያቄ አንስተው በእኛ ዘመን ደግሞ ለመመለስ የእኛ የዚህ ትውልድ አካል መሆናችን ራሱ ትልቅ እንትን እየፈጠረብን ነው፣ ስሜት እየፈጠረብን ነው። በጣም ደስተኞች ነው።
በከፋ ዞን የግንቦ ወረዳ ነዋሪ አቶ ይታገሱ ሙሉጌታም ዝግጅቱን ገልጿል።
እኔ ምርጫው ለመምረጥ በጣም ሬዲ ነን። እኔም በጣም ተዘጋጀው፣ ሌላ ህብረተሰብ በጣም ተዘጋጀው። ከዚያ የተነሳ ደግሞ እኔ የምመርጠው ራሴ ነኝ። የሚያውቁ እንግዲህ
ነገ መስከረም 20/2014 ዓ.ም በአምስት ዞኖችና በአንድ ልዩ ወረዳ ለሚደረገው ህዝበ ውሳኔ ተመሳሳይ ዝግጅት የተደረገ መሆኑን ለማወቅ ተችሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ከፋ ዞን ቦንጋ።
አድማጮች፣ ከከፋ ዞን ከቦንጋ ወደ አዲስ አበባ ነው የምንመልሳችሁ። ግን ከዚሁ ከምርጫ ጉዳይ ጋር የተያያዘ ነው። ዛሬ ይህንን ነገ የሚካሄደውን ምርጫ በተመለከተ የኢትዮጵያ ብሔራዊ ምርጫ ቦርድ መግለጫ ሰጥቷል። መግለጫውን ከሰዓት በኋላ የተከታተለው ዘጋቢያችን መለስካቸው አመሀ ስለ መግለጫው ይዘት ሊነግረን መስመር ላይ ይገኛል። መለስካቸው እንደምናመሸ። እኔ በእውነቱ ደህና ነኝ። ነገር ግን ድምጽህ በጣም ዝቅ ያለ ነው። ድምጽህን ትንሽ ብትጨምረው አድማጮቻችን በሚገባ ሊያዳምጡ ይችላሉ። ወደ ጥያቄ ያልፋለሁ። እንግዲህ መልሱን ስትሰጠን ድምጽህን ጨመር ታደርገዋለህ። የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ባደረገው ነገ በሚካሄደው ምርጫ ሶማሌ ክልል በሀረሪ ወይም በሀረር ከተማ የሚደረገውና እንዲሁም በደቡብ ምዕራብ ኢትዮጵያ የሚካሄደው ህዝበ ውሳኔ ነው። እነዚህ ምርጫዎች ለክልል ነው ለምክር ቤት ነው የሚለው በይፋ በዛሬው መግለጫ ላይ ተነስቷል። እስቲ ከተነሳ ንገረን።
አዎ፣ እነዚህ ምርጫዎች የሚካሄዱት የተለያዩ ክልሎች ናቸው። ለነገሩ ሙሉ ምርጫ የሚካሄድባቸው ክልሎች የሀረሪ ክልል እና የሶማሌ ክልል ነው። የሶማሌ ክልልና የሀረሪ ክልል የተወካዮች ምክር ቤት አባላትን የክልል ምክር ቤት አባላትን ያካሂዳሉ ማለት ነው፣ ይመርጣሉ። ሌሎቹ ደግሞ ድጋሚ ምርጫ የሚካሄድባቸው ወይም ደግሞ እነዚሁ የተወካዮች ምክር ቤት እና የክልል ምክር ቤት የሚካሄድባቸው ናቸው። እነዚህ የደቡብ ኢትዮጵያ የሚገኙ ክልሎች ናቸው። ወደ 21 የሚጠጉ ዞኖች እና አንድ ልዩ ወረዳ ይጠቀልላል። በሌላ በኩል ደግሞ እንግዲህ ከእነዚህ ማለት የምክር ቤት ምርጫዎች ከሚካሄድባቸው ውጭ በደቡብ ክልል ደቡብ ምዕራብ ውሳኔ ህዝብ ለዚሁ በዚህ ዕለት ይካሄዳል። ውሳኔ ህዝብ የሚያካሄድባቸው 5 ዞኖች እና 1 ልዩ ወረዳ ናቸው።
እሺ እንግዲህ መለስካቸው በጣም እናመሰግናለን። አሁን ወደ ቀጣዩ ጥያቄ ልለፍና ባለፈው ጊዜ ምርጫ ሲደረግባቸው ከታዩ ጉድለቶች አንዱ በምርጫ ጣቢያዎች ውስጥ የምርጫ ቁሳቁሶች ተሟልተው አለመቅረባቸው ነውና ይሄን በተደጋጋሚ ሲነሳ ቆይቷል። ይህ ጉድለት በአሁኑ ጊዜ መልክ ይዟል?
አዎ እንግዲህ ሶሪያና ሽመልስ የኮሚኒኬሽን አማካሪ ወሩን እንደተናገረችው የምርጫ ቁሳቁስ በአብዛኛው ምርጫ የሚካሄድባቸው አስቀድመን በዘረዘር ናቸው የሀገሪቱ ክፍሎች ደርሰዋል። በዙ አካባቢዎች ይህ ሙሉ በሙሉ እንደተሳካ ነው የተናገሩት። ያልደረሰባቸው ምርጫ ክልሎችም እንዳሉ ተናግረዋል። ይህ በዛሬው ዕለት እንደሚጠናቀቅም ተናግረዋል። የአረብ ችግር ነገ እንደሚካሄድ በዚህ መንገድ መሰናክል እንደማይፈጠር ነው እንግዲህ የተናገሩት እሳቸው ሲሆን
እሺ መለስካቸው፣ እንግዲህ ድጋሚ ምርጫ የሚካሄድባቸው አካባቢዎች እንዳሉም ቀደም ሲል ታውቋል እና በዚህ በድጋሚ ምርጫ ላይ ከዚህ በፊት ያልተመዘገቡ መራጮች ለመምረጥ የሚከለክላቸው ምንድን ነው?
ድጋሚ ምርጫ በሚካሄድባቸው የምርጫ ክልሎች ምንም አይነት ድጋሚ መራጮች ምዝገባ አልተካሄደም። ስለሆነም በድጋሚ ምርጫ ድምፁን ሊሰጥ የሚችለው አስቀድሞ በነበረው መርሃ ግብር መሰረት ተመዝግቦ ወይም ተመዝግባ የምርጫ ካርድ ያላት ወይም ያለ ሰው ብቻ ነው። ከዚህ ጋር ግን አያይዤ ልናገር የምፈልገው ነገር የሰላም መረጋጋት ጉዳይም አንዱ የተነሳ ጥያቄ ነበረ። በአሁኑ ጊዜ በዚህ ረገድ የሚያሰጋ ነገር የለምና ጥያቄዎች ሲቀርቡም በአስቸኳይ የምርጫ ቦርድ የሚመለከተው አካል እየተናገረ ነው እያሳሰበ ይሄ ችግር እንዲፈታም ተናግረዋል። ሲሆን
መለስካቸው እንግዲህ በጣም እናመሰግናለን። ዛሬ የተከታተልከውን በኢትዮጵያ ብሔራዊ ምርጫ ቦርድ ከሰዓት በኋላ የተካሄደውን ጋዜጣዊ መግለጫ አስመልክቶ ማብራሪያ ወይም መረጃ ስለሰጠህን ከዚሁ ከምርጫ ጉዳይ ጋር ነው ተያይዘን የምንቆየው። ምክንያቱም ዘጋቢዎቻችን ወደ ደቡብና ወደ ሀረር ከተማ ተጉዘዋል። ወደዛው ነው የምንመለሰው። አንተን እናመሰግናለን። መልካም ምሽት።
አመሰግናለሁ። መልካም ምሽት።
አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። እንደምትመለከቱት በራዲዮና በምስል መተናል። አሁን ከአዲስ አበባ ወደ ሀረር ከተማ ነው የምንወስዳችሁ። በርካታ ተፎካካሪ ፓርቲዎች የሚወዳደሩበት የሀረሪ ክልል ምርጫ በነገው ዕለት ይካሄዳል። ከምርጫ ቦርድ ጋር በነበረ የፍርድ ቤት ክርክር ምርጫው የዘገየው የሀረሪ ክልል 7 የፖለቲካ ፓርቲዎችም ይፎካከሩበታል። የክልሉ ነዋሪዎች ከምርጫው ምን ይጠብቃሉ? ዘጋቢያችን አዲስ ቸኮል ሀረር ከተማ ተገኝቶ ከተማው ላይ ተዘዋውሮ ነዋሪዎችን አነጋግሯል። እንደሚከተለው ያስደምጠናል፣ ያሳየናል።
የሀረር ዋና ዋና መንገዶች በዛሬው ዕለት ነዋሪው በምርጫ እንዲሳተፍ በሚቀሰቅሱ ማስታወቂያዎች የተሞሉ ነበሩ።
የሀረሪ ክልል በነገው ዕለት ምርጫ ይካሄዳል። የሀረሪ ክልል ለሕዝብ ተወካዮች ምክር ቤት 2 እጩዎች እንደሚያቀርበው ለክልል ምክር ቤት ደግሞ 36 ወንበሮች አሉት። ከ36 ወንበሮች 14ቱ የሀረሪ ብሔረሰብ ተወላጆች ብቻ በመራጭነትም በተመራጭነትም የሚወዳደሩበት የጀጎል ልዩ ምርጫ ክልል ውስጥ ነው የሚገኘው። በዚህ ውስጥ የሀረሪ ብሔር ተወላጆችን በእጩነት የሚያቀርቡ ሁሉም ፓርቲዎች መወዳደር ይችላሉ። በሌሎች ምርጫዎች ጀጎል መደበኛና ሁንደኔ ምርጫ ክልል በሚባሉት ላይ 22 የክልሉ ወንበሮች ላይ ግን ማንኛውም የክልሉ ነዋሪዎች በመራጭነት በተመራጭነት ይወዳደራሉ። በአሁኑ ሰዓት በክልሉ በርካታ ፓርቲዎች ለምርጫው እየተወዳደሩ ይገኛሉ። በጀጎል ልዩ ምርጫ ክልልም ይሁን በሌሎቹ ጀጎል መደበኛና ሁንደኔ ምርጫ ክልሎች ላይ በርካታ ፓርቲዎች ናቸው ለምርጫ እየተወዳደሩ የሚገኙት።
ድምጽ የሚሰጡበት በተመዘገበበት ቦታ ብቻ ይሆናል።
ለጀጎል ልዩ ምርጫ ክልል በሚሰጠው ድምጽ ላይ ከክልሉ ውጭ ያሉ የሀረሪ ብሔረሰብ ተወላጆችም በየሚኖሩባቸው ከተሞች ተሳታፊ ይሆናሉ። በክልሉ የጀጎል ልዩ ላይ የሀረሪ ዲሞክራሲያዊ ድርጅት ወይም ሀዲድ፣ ነጻነትና እኩልነት ፓርቲ እንዲሁም ገዢው ብልጽግና የሚወዳደሩ ሲሆን በጀጎል መደበኛና በወንደኔ ምርጫ ክልል ከሶስቱ ፓርቲዎች ባሻገር አዲስ ትውልድ ፓርቲ፣ እናት ፓርቲ፣ ኢዜማና ብን ለምርጫ ይወዳደራሉ። የአሜሪካ ድምጽ ያነጋገራቸው የፖለቲካ ፓርቲዎች ለምርጫው አስፈላጊ ዝግጅት ማድረጋቸውን አስታውቀዋል። የነጻነትና እኩልነት ፓርቲ የሀረሪ ክልል ቅርንጫፍ ሰብሳቢ አቶ መሐመድ አሰና አደም ፓርቲያቸው 16 እጩዎች ማቅረቡንና በዚህም በክልል ምክር ቤት የተወሰኑ እጩዎችን ውድድሩን ያሸንፋሉ ብለው እንደሚጠብቁ ለአሜሪካ ድምጽ ተናግረዋል።
ብዙ ቁሳቁሶቻችን፣ ሎጂስቲክ፣ ብዙ ነገሮችን ያሟጠጥን ቢሆንም ያው በተራረፈን ሪሶርስ ምርጫውን ለማድረግ ተገደናል ማለት ነው። እንዲሁም ባለቀ ማለት በተሸራረፈ በጀት ወደ ምርጫው ገብተናል ማለት ነው።
በተደራራቢ ስብሰባ በአካል እናገኝ አልቻልናቸው የኢዜማ የሀረሪ ክልል አስተባባሪ አቶ አስፋቸው ባልቻም ፓርቲያቸው ለክልልና ለሕዝብ ተወካዮች ምክር ቤት 10 እጩዎች እንዳቀረበ፣ ሆኖም በገጠር በሚገኙ ምርጫ ጣቢያዎች ያለው ምርጫ ፓርቲያቸው መታዘብ አለመቻሉን ተናግረዋል። ኢዜማ በምርጫው የተወሰኑ ወንበሮች እንደሚያሸንፍ ተስፋ እንደሚያደርግ ነው አቶ አስፋቸው የሚናገሩት። የአማራ ብሔራዊ ንቅናቄ አብን የሀረሪ ክልል አስተባባሪና የክልል ምክር ቤት እጩ ወጣት አምሩ በሪሁንም ከምርጫ የሚጠብቀው የፓርቲ ወኪል የሚሆኑ እጩዎች በክልል ምክር ቤት እንዲኖራቸው ብቻ መሆኑን ይናገራል።
የምርጫ ዝግጅታችን ጊዜ አሪፍ ነው፣ ምንም አይልም። ከሞላ ጎደል ያው የኛው በሀረሪ ክልል የሚካሄደው ምርጫ በሁለት በዋና ምክንያቶች ተጽዕኖ ውስጥ የገባ ነው ብለን ነው የምናስበው። አንደኛ ምክንያቱም ከባለፈው ምርጫ በኋላ የሚካሄድ ምርጫ ነው። ምክንያቱም እንደ ሀገር ብልጽግና አሸናፊ ሆኖ ከወጣ በኋላ የሚደረግ ምርጫ ነው። ስለዚህ እንደ ሀገር የአሸናፊነትን ሁኔታ የማይቀየር ስለሆነ ተጽዕኖ ውስጥ የገባ ነው። ይሄ በህዝቡም ዘንድ በእኛም ዘንድ የሳይኮሎጂ የሚፈጥረውም ተጽዕኖ አለ። ሁለተኛ ደግሞ እንደ አማራ ብሔራዊ ንቅናቄ አብን አሁን ሀገሪቷ ያለችበት ሁኔታም አማራም እንደ ጦርነት ውስጥ እንደመሆኑ ሁኔታ ይሄ ተጽዕኖ በእኛ ላይ በትልቁ እያሳደረ ነው የሚገኘው። በእነዚህ ሁለት ተጽዕኖዎች ውስጥ በዋናነት እያካሄድን ያለ ነው ምርጫው። እንግዲህ እኛ በተቻለን መጠን ቅስቀሳዎችንም ለማድረግ ሞክረናል። በተቻለን መጠን ተወካዮችንም ለማዘጋጀት ቅስቀሳዎችንም ለማድረግ ህዝቡን ለማንቃት እየጣርን ያለ ነው። ከሞላ ጎደል እንግዲህ ያው ጥሩ ነው የሚባል ነው።
ምን ጠብቃላችሁ ከዚህ ምርጫ?
ከምርጫው እንግዲህ እኛ ከመጀመሪያም ስንነሳም ጀምሮ ሀረሪ ክልል ላይ መንግስት ሆነን ለማሸነፍ አይደለም መጀመሪያም በምርጫ ውስጥ የገባ ነው፣ ውክልና ነው። እኛ የቆምንለትን ህዝብ በክልሉ ምክር ቤት በክልሉ መንግስት ውስጥ መወከል ነው አላማ አድርገን የተነሳ ነው። አሁን ከምርጫውም ውጤት የምንጠብቀው ይህን የቆምንለትን ህዝብ እንወክላለን ብለን ነው የምናስበው። እሱን ነው የምንጠብቀው። አዎ፣ የተወሰኑ ወንበሮች እኛ 3 የክልል ምክር ቤት እጩዎችን ያቀርብ ነው። ከ3ቱ ከተቻለ 3ቱም ካልቻለ አንድም ቢሆን ወንበር አግኝተን መወከል ነው ዋና አላማችን አድርገን የተነሳ ነው። እሱን ነው የምንጠብቀው።
ገዢው ፓርቲ ብልጽግና አስፈላጊውን ዝግጅት እያደረገ እንደሆነ ነው የሚናገረው። የብልጽግና ፓርቲ ጽህፈት ቤት ምክትል ኃላፊ አቶ አብድል ሐኪም ዑመር ለአሜሪካ ድምፅ እንዳስታወቁት እንደ ምርጫ ተወዳዳሪ ብቻ ሳይሆን እንደ ገዢ ፓርቲም ምርጫው በሰላም እንዲጠናቀቅና ስኬታማ እንዲሆን ከብሔራዊ ምርጫ ቦርድ ሀረሪ ቅርንጫፍ ጋር በመተባበር የሚጠበቅባቸውን እያደረጉ መሆናቸውን ገልጸዋል።
የምርጫ ቅስቀሳችንን ስናደርግ ቆይተናል። አሁን ደግሞ የጥሞና ጊዜ ውስጥ ነው ያለ ነው። ከዛ ደግሞ ያው እያንዳንዱ የፓርቲያችን አባላትን በታዛቢነት የምናሰማራው ኦሪንቴሽን ከምርጫ ቦርድ የተቀበልናቸውን ባጆች የማሰራጨት በየምርጫ ጣቢያው የመመደብ ለዛም የሚያስፈልግ አንዳንድ ሎጂስቲኮችንም የማመቻቸት ስራዎች ስንሰራ ቆይተናል። ውስጥ ያሉትን ቁሳቁሶች መሟላታቸውን በመንግስትና ከምርጫ ቦርድ ጋር በተያያዘ ያሉትን ነገሮች እነሱን ቼክ እያደረግን የተጓደሉትን ነገር እንደ መንግስት በየወረዳው መሟላታቸውን እንዲረጋገጡ እያደረግን ነው።
የአሜሪካ ድምጽ ያነጋገራችሁ የሀረሪ ክልል ነዋሪዎችም ከምርጫው የተሻለ ነገር እንደሚጠብቁ ተስፋ እንዳላቸው ነው ለአሜሪካ ድምጽ የተናገሩት።
ስሜ አረፋት ፈርሃድ እባላለሁ። እንግዲህ የሀረር ነዋሪ ጠብቀው ነገር እንግዲህ ለውጥን ነው የምጠብቀው። አሁን ለምሳሌ የኢኮኖሚ ችግር ሊኖር ይችላል፣ የውሃ የስራ እድል ችግር ሊኖር ይችላል። ያ ሁሉ እንግዲህ ከአሁን በኋላ በሚመጣው ስልጣን ማለት ሀሪፍ ይሆናል ማለት ይስተካከልልናል ብዬ አስባለሁ። እንግዲህ ከአሁን በኋላ
ስሜ መስፍን ሰይፉ እባላለሁ። ነዋሪነቴ ሀረር ከተማ ውስጥ ነው። ቀደም ብሎ የነበሩ ተከታታይ ምርጫዎች ግን ከስርዓት ጋር ተያይዞ ስርዓቱን ብቻ የማስቀጠል አይነት ሀሳብ የነበራቸው ናቸው። ከዚህ በኋላ ግን እኔ እንደማምነው በህዝብ ፍላጎት ህዝብ የሚጠቅምኛል ብሎ የሚያስበውን ሀሳብ የሚያራምዱ ለቀጣይ ልማት እና የጸጥታ ችግር ይፈቱልኛል ብሎ የሚያስባቸውን ሰዎች ይመርጣል ብዬ ነው የማስበው።
የጸገነት ኃይሉ እባላለሁ። በሀረር ከተማ ተወልጄ ያደግኩ ነኝ። እዚህ ከተማ ላይ ደግሞ የተሻለ ፍትሐዊና ዲሞክራሲያዊ የሆነ ምርጫ ይኖራል የሚል እምነት ነው ያለኝ እና ቀጣይ ያው የተሻለ ኢትዮጵያ እንደ ክልልም እንደ ኢትዮጵያም የተሻለች ሀገር ሆኖ ይሰራል ብዬ ይጠብቃለሁ ከምርጫ።
በዛሬው ዕለት ጧት ለጋዜጠኞች መግለጫ የሰጡት የፖሊስ ኮሚሽነሩ ኮማንደር ነስሪ ዘካሪያ ምርጫውን ያለምንም ጸጥታ ስጋት ለማጠናቀቅ አስፈላጊውን ዝግጅት ማድረጋቸውን ተናግረዋል። ተዘዋውረን በተመለከትናቸው የተወሰኑ ምርጫ ጣቢያዎችም ቁሳቁሶች መሟላታቸውን የምርጫ አስፈጻሚዎች አረጋግጠውልናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ሐረር።
ዘጋቢዎቻችንን እናመሰግናለን። አዲስ ቸኮልና ዮናታን ዘብዲዮስ የሚገኙበት በሐረርና በቦንጋ ነው። አንዳንድ አስተያየት ሰጪዎች በፌስቡክ ላይ ስትገልጹ እንደተመለከትኩት ለምን ቦንጋ ደርሳችሁ እኛን ሳትጎበኙ ሄዳችሁ የሚል አስተያየት አትቻለሁ። ከሚዛን ዘጋቢያችን በቦንጋ ነው የሚገኘው፣ በምርጫውንም ተከታትሎ ያደርስልናል። ወደ ተከታዩ ዘገባችን እናልፋለን። ወደ ደብረ ታቦር ነው የምንወስዳችሁ። ዘጋቢያችን አስቴር ምስጋናው ወደ ደብረ ታቦር ተጉዛ በዛ የሚገኙ ነዋሪዎችን ስታነጋግር ቆይታለች። ከአንድ ቤተሰብ ውስጥ ሰባት የቤተሰባቸውን አባል ያጡ አባት አነጋግራ ተከታዩን ዘገባ አሰናድታለች።
የ63 ዓመቱ አቶ ደረስ ነጋ ስድስት ቤተሰቦቻቸውን ካጡ ወዲህ ጠዋት ጠዋት ቤተ ክርስቲያን ሄደው ለአምላካቸው ምስጋና በማቅረብ ፋንታ መቃብር ስፍራ ሄደው ማንጎራጎሩን መርጠዋል።
አልገፈውም እኮ ልጆች።
በደብረ ታቦር ከተማ የሚኖሩት አቶ ድረስ ነጋ ባለፈው ነሐሴ 12 ቀን 2013 ዓ.ም ረፋዱ ላይ ነበር አምስት ከባድ መሳሪያዎች ውስጥ አንዱ በእርሳቸው ቤት ያረፈው። በዚህም ባለቤታቸውን፣ አራት ልጆቻቸውንና አንድ የልጅ ልጃቸውን በሞት አጥተዋል።
በጣም ወጥቶ የኔ ድል ያሮ አምስት ጊዜ እኮ ነው የጣሉ። አራት ጊዜ ከተጣለው አምስተኛው የኔ ነው። መጀመሪያ እኮ እጄ የገባው እኔ ነኝ። ሰባት ሁሉ አርግፍ ብሎ ያገኘዋቸው እኔ ነኝ። እግቢ የገባው እኔ ነኝ። የሰባት ሰው ደም አናታቸውን ፍርክስክስክስክስክስክስ አረጋቸው። የለበሱት ልብስም ሰውነታቸው አልተገኘ።
እቺ ባለቤት የተዳሪ ናት። ውዲው አለ እቺ ሰርካለም ድረስ የእሱ ባለው ድረስ አምን ያራት ተመልቆ እቻ አዲስ አለም ድረስ 18 ዓመት
የዋካታው ቤት፣ የጨዋታው ቤት፣ የጠላው ቤት፣ የአመት ባሉ ቤት ሰማኛል። እንዴት እንደምዘልቀውም አልችልም። እንዴት እንደምገፈውም አልችልም።
ጉዳታቸው በዓለም አቀፍ የሰብአዊ መብት ድርጅቶች ግን ትኩረት አለማግኘቱ እንዳሳዘናቸው ተናግረዋል።
እጭቁን ከግለሰብ ላይ እንደዚህ ያለ ግፍና በደር የሚያደርስን ባላንጋራ የዓለም መንግስታትም መመልከት አለበት፣ ውሳኔው መስጠት አለበት። በእውነቱ ከሆነ
የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለመወርቅ ምህረቴ የህወሓት ታጣቂዎች ነሐሴ 12 ቀን 2013 ዓ.ም ከደብረ ታቦር ከተማ አቅራቢያ ሆነው በተኮሱት አምስት ከባድ መሳሪያ ንጹሐን ዜጎችን መግደላቸውን እንዲሁም ተቋማትን ማውደማቸውን በወቅቱ መግለጻቸውን መዘገባችን ይታወሳል። በሌላ በኩል የህወሓት ኃይሎች በአፋርና አማራ ክልሎች በሰላማዊያን ዜጎች ላይ ጉዳት እያደረሱ ነው የሚባለው የሰራዊቱን ስም ለማጥፋትና የሰራዊቱ ባህሪና ተግባር የማይገልጽ ነው በማለት አጣጥለውታል። ዶክተር ደብረጽዮን ሰራዊቱ በህዝብ ላይ የደረሰ ግፍ ፍትህ እንዲያገኝ የሚታገል እንጂ ህዝብ ላይ በደል አይፈጽምም ብለዋል።
መበገሲውን ወፀዓይ በደል ግፍዒ አመፂ
መነሻው ጭቆና ነው፣ በደል ነው፣ ግፍ ነው፣ አመፃ ነው፣ የሰው ያልሆነ አረመናዊ ተግባር ነው። ይህንን የሚመክት ዓላማና መርህ ነው። ዝም ብሎ ወታደር አይደለም። ይህን በሌሎች ላይ ሊፈጽም ይችላል ተብሎ ሊታሰብ አይችልም። ይህንን ነው እየመከተ ያለው። ደፋሪዎችን፣ አውዳሚዎችን፣ ሰው የሚገድሉትን ነው በገቡበት ገብቶ እየጠረጋቸው እየደመሰሳቸው ያለው። ለዚህ ሁሉ መፍትሄ ያመጣ ነው እንጂ ሌላ ተልእኮ የለውም።
አያይዘውም ደርሷል የተባለው ጉዳት በገለልተኛ አካል እንዲጣራ ፈቃደኞች መሆናቸውን ገልጸዋል። በሌላ በኩል ህወሓትን በከፍተኛ የሰብአዊ መብት ጥሰት የሚወነጅለው የኢትዮጵያ መንግስት ባለፉት ሁለት ወራት ብቻ እንኳን ሆን ብሎ በርካታ ንጹሃን ዜጎችን መግደሉን ይናገራል። በዚህ መሰረት በአፋር ክልል ጋሊኮማ 240 ንጹሃን ዜጎችን፣ በአማራ ክልል በቆቦ ከተማ ከ600 በላይ ንጹሃን ዜጎችን፣ በሰሜን ወሎ አጋምሳ መንደር 300 ንጹሃን ዜጎችን፣ በዳባት ወረዳ ጭና ቀበሌ 200 ንጹሃን ዜጎችን፣ በደቡብ ጎንደር ንፋስ መውጫ ከተማ ከ500 በላይ ንጹሃን ዜጎችን፣ እንዲሁም በደብረ ታቦርና በሌሎች አካባቢዎች በሲቪሎች ላይ የከባድ መሳሪያ ድብደባ በማካሄድ በርካታ የአንድ ቤተሰብ አባላት መግደሉን በመግለጽ የኢትዮጵያ መንግስት ህወሓትን ይወነጅላል። ስለ ግድያዎቹ መረጃዎች እንደደረሱት የገለጸው የኢትዮጵያ ሰብአዊ መብት ኮሚሽንም ምርመራ እንደሚያካሄድ አስታውቋል። ሰሞኑን ወደ ደቡብ ጎንደር ዞን በተጓዝኩባቸው ያነጋገርኳቸው የጥቃት ሰለባ ቤተሰቦች ግድያዎቹ በህወሓት የተፈጸሙ መሆናቸውን ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ወደ ተከታዩ ዘገባችን እንውሰዳችሁ። የተባበሩት መንግስታት የሰብአዊ ጉዳዮችና አስቸኳይ እርዳታ አስተባባሪ ትላንት ማክሰኞ በሰጡት አስተያየት በኢትዮጵያ በትግራይ ክልል ከእርዳታ አቅርቦት መቋረጥ የሚቆጠር ባሉት ሁኔታ ባለፉት 3 ወራት የቀረበው ለተረጂው ከሚያስፈልገው 10% ያልበለጠ ነው አሉ። የረድኤት ኃላፊው ለአሜሪካ ድምጽ እንግሊዝኛ ክፍልና ለሮይተርስ የዜና ወኪል የሰጧቸውን አስተያየቶች ተንተርሶ የተጠናቀረውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
መንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪ ማርቲን ግሪፊትስ ለሮይተርስ በሰጡት ቃል አሁን ያስፈልጋል ያሉትን ሲገልጹ የጭነት መኪኖቹን አንቀሳቅሷቸው ነበር ያሉት። ሰው ሰራሽ ነው ያሉት ችግር መንግስት በሚወስደው እርምጃ ሊቀረፍ ይችላል ሲሉም መፍትሄ ያሉትን አመላክተዋል። 400,000 ያህል ሰዎች ለቸነፈር በቀረበ ሁኔታ ውስጥ ናቸው የሚል ግምት ሰጥተን ነበር ያሉት የሰብአዊ ጉዳዮች አስተባባሪ ግምታቸው በቂ እርዳታ ካልደረሰ ለለየለት ረሃብና ቸነፈር ይጋለጣሉ የሚል እንደነበርም ባለፈው የሰኔ ወር ድርጅታቸው አውጥቶት የነበረውን አሃዛዊ ትንበያ አስታውሰዋል። ግሪፊትስ ከአሜሪካ ድምፁ የእንግሊዝኛ ክፍል ባልደረባችን ጃክሰን ሙቡንጋኒ ጋር ባደረጉት ቃለ ምልልስም ሁኔታውን እንዲህ ሲሉ ነው የገለጡት።
I think we're in a situation where the ongoing famine conditions and humanitarian crisis inside of Tigray itself is now being augmented by additional sort of fighting and displacement in surrounding regions.
ትግራይ ውስጥ እያየን ያለነው ቸነፈር መሰልና የሰብአዊ ቀውስ አሁን ወደ አጎራባሽ አካባቢዎች በተስፋፋው ጦርነትና መፈናቀል ተባብሷል። በመሆኑም ባለፉት ጥቂት ወራት ያየነው ግጭቱ ከትግራይ ድንበር ተሻግሮ ወደ አማራና አፋር ክልሎች መስፋፋቱን ነው።
እንደዚህ ያለ ነገር የተከሰተ ነው ብዬ መገመት አለብኝ ያሉት ግሪፊትስ አክለውም የእርዳታ አቅርቦቱ ከእገዳ በሚቆጠርበት የነዳጅ የገንዘብና የእርዳታ አመላላሽ ከባድ የጭነት መኪኖች እጥረት ባለበት በትግራይ አሁን በተጨባጭ ያለውን ሁኔታ በትክክል ማወቅ አስቸጋሪ ነው ብለዋል። ይህንን አስመልክቶ በሰጠው ምላሽ የእርዳታ አቅርቦት እገዳ አለ በሚል የሚቀርበው ፈጽሞ መሰረት የሌለው ጥያቄ ነው ያለው በኒውዮርክ የተባበሩት መንግስታት ድርጅት የኢትዮጵያ ተልዕኮ የእርዳታ ቡድኖች የገጠማቸው ችግር ወደ ትግራይ የተጓዙት ሁሉም ከባድ የጭነት መኪኖች ማለት ይቻላል የጫኑትን የእርዳታ እህል አራግፎ ባለመመለሳቸው የተፈጠረ ነው ሲል ዘርዝሯል። የሰብአዊ ቀውሱን ይበልጥ ያባባሰው በርካታ የጭነት መኪኖች ወደ ትግራይ ከገቡ በኋላ ያለመመለሳቸው ነው ሲሉ ለሮይተርስ በሰጡት ቃለ ምልልስ ይህንኑ ያረጋገጡት ግሪፊትስ በበኩላቸው ካለፈው የነሐሴ ወር መገባደጃ አንስቶ ነዳጅ ጫኝ ከባድ መኪኖች ወደ ትግራይ ያለመግባታቸውንም ተናግረዋል። ግሪፊትስ የኢትዮጵያ መንግስት ቀደም ሲል ጀምሮ ትግራይ ገብተው የማይመለሱት የእርዳታ ምግብ የሚያመላልሱት ተሽከርካሪዎች ያለመመለሳቸው የፈጠረው ችግር ነው ሲል ያስረዳበትን ተሽከርካሪዎቹን ያለመመለስ ችግር ባያስተባብሉም በሁኔታው አባባሽነት በመግለጽ የረድኤት አቅርቦት እቀባ ባሉት ተጠያቂ ያደረጉት ግን የኢትዮጵያን መንግስት ነው። አሁንም ከባልደረባችን ጃክሰን ጋር ባደረጉት ምልልስ ወደ ሰጡት አስተያየት
Inside of Tigray itself, what we've seen is a continuation of the blockade, what amounts to a blockade by the government of Ethiopia. And there, the situation for over 5 months.
በትግራይ ክልል ውስጥ እያየን ያለነው በኢትዮጵያ መንግስት የተፈጸመ ቀጣይ የረድኤት አቅርቦት እቀባ ወይንም ከእቀባ የሚቆጠር ድርጊት ነው። በዚህ ያሉ ከ5 ሚሊዮን በላይ የሚሆኑ ሰዎች ያለው ሁኔታም ረሃቡ አሁንም እጅግ በከፋ አዝማሚያ ላይ መሆኑን ነው የሚያሳዩት። ከነዚህም ውስጥ 1 ሚሊዮን ያህሉ የሚገኙት በከፍተኛ ረሃብና ቸነፈር መሰል ሁኔታ ውስጥ ነው። እየደረሰ ያለው የሰብአዊ እርዳታም ከሚያስፈልገው አንጻር ኢምንት ያህል ነው።
በመጀመሪያ ምናልባትም ለመመለስ የሚያስፈልጋቸው ነዳጅ ላይኖራቸው ይችላል። በሁለተኛ ደረጃ መመለስ ላይፈልጉ ይችላሉ። መንስኤው ምንም ይሁን ምን ግን ውጤቱ የሰብአዊ እንቅስቃሴው መስተጓጎል ነው ያሉት ግሪፊትስ። በተያያዘ እርዳታ የጫኑ የጭነት መኪና አሽከርካሪዎች ካሁን ቀደም 2 ጊዜ በጥይት ሲመቱ፣ አንዳንድ የትግራይ ተወላጅ የሆኑ አሽከርካሪዎች ደግሞ ኋላ ላይ ቢለቀቁም በአጎራባች የአፋር ክልል ታስረው እንደነበር የተባበሩት መንግስታት ድርጅት ሪፖርት አመልክቷል። በሌላ በኩል የተባበሩት መንግስታት የኢትዮጵያ ጽህፈት ቤት መስከረም 6 2014 ዓ.ም የዛሬ 10 ቀን ግድም ባወጣው መግለጫ እስካለፈው ሐምሌ 5 2013 ዓ.ም የእርዳታ እህል ይዘው ወደ ትግራይ ከገቡ 466 የጭነት መኪኖች 38 ብቻ የተመለሱ መሆናቸውን ይፋ አድርጓል። በሌላ ዜና የዓለም ምግብ ፕሮግራም WFP የኢትዮጵያ ጽህፈት ቤት በትላንትናው ዕለት በትዊተር ባስተላለፈው መልእክት ከቅርብ ቀናት ወዲህ 61 ለንግድ አገልግሎት የተሰማሩ ከባድ የጭነት መኪኖች ከትግራይ መምጣታቸውንና በሚቀጥሉት ሳምንታት ውስጥም ሌሎች በርካታ ተሽከርካሪዎች በተመሳሳይ እንደሚነሱ የሚጠብቅ መሆኑን አመልክቷል። ጽህፈት ቤቱ አክሎም ተሽከርካሪዎቹ ጉዟቸውን እንዳይስተጓጎልና የሰብአዊ እርዳታ አቅርቦቱ እንዳይቋረጥ ማንኛውንም የሎጂስቲክ ችግሮች በመቅረፍ ከአገልግሎት አቅራቢዎቹ ጋር በትብብር መስራታችንን እንቀጥላለን ሲል ውጥኑን አመልክቷል። በትግራይ በአሁኑ ወቅት ቁጥሩ 5.2 ሚሊዮን የሚደርስ ህዝብ፣ ይህም ከአጠቃላይ የክልሉ ህዝብ 90% እርዳታ ጠባቂ ነው ሲል የተባበሩት መንግስታት ድርጅት ባወጣው መግለጫ አመልክቷል። እንደ ድርጅቱም ዝርዝር መግለጫ በያዝነው የአውሮፓውያኑ መስከረም ወር የመጀመሪያ አጋማሽ እንደተዘገበው 22% ዕድሜያቸው ከ5 ዓመት በታች የሆኑ ህጻናት ለተመጣጠነ ምግብ እጥረት መጋለጣቸውን፣ ቁጥራቸው 11,000 ከሚደርሱ ነፍሰ ጡር ወይም የሚያጠቡ እናቶች 70% ለከፍተኛ ምግብ እጥረት ተጋልጠዋል ብሏል። ይህም በንጽጽር እንደ አውሮፓውያን የዘመን አቆጣጠር በ2011 ዓ.ም በሶማሊያ ተከስቶ ከነበረው ከፍተኛ የተመጣጠነ ምግብ እጥረት የሚስተካከል ነው ያሉት ግሪፊትስ፣ አሁን ከሚያስፈልገው የእርዳታ መጠን አንጻር 100 ያህል የእርዳታ ምግብ የጫኑ ከባድ መኪኖች ወደ ክልሉ በየቀኑ መግባት መቻል አለባቸው ብለዋል። በመንግስታቱ ድርጅት የቀረበውን ይህን ክስ ያስተባበለው ኢትዮጵያ መንግስት በበኩሉ ያለ ቦታው የቀረበ ትችት ነው ሲልም ወቅሷል። የእርዳታ ተደራሽነት ችግር ካለ ጥያቄው መቅረብ ያለበት ችግር እየፈጠረ ላለው ለዚሁ አካል ነው ሲሉ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም በቅርቡ ተናግረዋል።
We really need to look at it from the context of what has been happening with TPLF's belligerence and
ይህንን ከህወሓት የሁከት አድራጎቶችና የእርዳታ አቅርቦቱን እየዘረፈ ስለመሆኑ ዓለም አቀፍ የሰብአዊ እርዳታ ድርጅቶች ከሚሰጡት ማኝነት አኳያ መመልከት ይገባናል። በቅርብ ቀናትም ህወሓት በሽብርተኝነት ለተፈረጁት ተዋጊዎቹ ሰው ምግብ እንዲያዘጋጅ ሲያንቀሳቅስ በትግራይ ቴሌቪዥን አይተናል። እናም ከዚያ የወጡ የምናያቸውን ምስሎችና ይኸው ቡድን የሚያሰማውን ሮሮ ስንመለከት የሚጣረሱ ነገሮች ናቸው።
ለትግራይ ህዝብ እርዳታ እንዳይደርስ እያደረገ ያለው ዝርፊያውን የሚፈጽመውና የምግብ አቅርቦቱን ከህዝቡ ነጥቆ ለጦርነት እየዋለ ያለው ህወሓት ነው ብለዋል ኃላፊዋ። የሰላም ሚኒስትር ሙፈሪያት ካሚል በበኩላቸው ሰሞኑን ለአሜሪካ ድምፅ ሲናገሩ ወደ ትግራይ ክልል እርዳታ ለማድረስ የሚታለፍበት ሂደት ይበልጥ የተሳለጠ እንዲሆን መደረጉን አስረድተዋል።
48 ሰዓት ነው የሚኖራቸውን እንቅስቃሴ በኢሜይል ብቻ ሲያሳውቁ የሚጠየቁት። ከዛ ያለፈ ሂደት የለም እና አሁንም የኢትዮጵያ መንግስት ቢሮክራሲ እየፈጠረ እንዳይገባ እያደረገ ነው የሚለው ክስ መሰረት የሌለው ተቀባይነትም የሌለው ከእውነታው የራቀ ነው ማለት ነው። የእርዳታ መጠናችሁ ለምን በገባችሁት ቃል መሰረት አልሆነም ተብሎ መጠየቅ ያለባቸው እርዳታ የሚያቀርቡ ድርጅቶች እንጂ የኢትዮጵያ መንግስት አልሆነም ማለት ነው። ምክንያቱም በእኛ በኩል በዚህ በተለወጠው ሁኔታ የኛ የቤት ስራ ነው ብለን ያስቀመጥ ነው ይህን ሂደት የማመቻቸት ነው። እንደ ህዝብ ኃላፊነት አለብን። ህዝቡ ተገቢ እርዳታ እየደረሰው እንደሆነ ሪፖርትም እንፈልጋለን። ሪፖርቶችን እየጠየቅን ነው በተደጋጋሚ። ነገር ግን ቢያንስ የሚሄዱ ስለቅኖችን እናውቃቸዋለን ማለት ነው። እና በዚህ ደረጃ ትንሽ የተወገረገሩ ጉዳዮች ተገቢ ባልሆነ መንገድ ደግሞ መንግስት የሚጠየቅባቸውና የሚከሰትባቸው ጉዳዮች አሉና እውነታው ግን ይሄ ነው።
የእርዳታ አቅርቦት የጫኑ መኪኖች ለፍተሻ የሚቆሙባቸው ጣቢያዎች ለምሳሌ ከ9 ወደ 2 ዝቅ ማለቱን ነው ሚኒስትሯ ያመለከቱት። እናም መንግስት የተመቸ ሁኔታ ፈጥሯል ብለዋል። በሌላ በኩል የሰላም ሚኒስትሯ በዛሬው ዕለት ከዓለም አቀፍ የሰብአዊ እርዳታ ሰጪና አቅራቢ ድርጅቶች ጋር መወያየታቸውን የሚኒስትር መስሪያ ቤታቸው መግለጫ ያመለክታል። በውይይታቸውም ወቅት ወደ ትግራይ ክልል እርዳታ ለማድረስ የየዕለት ግብ የተያዘ ቢሆንም ወደ ክልሉ ገብተው ባልተመለሱት የጭነት ተሽከርካሪዎች ሳቢያ ሂደቱ በመስተጓጎሉ ተሽከርካሪዎችን በማስመለሱ ረገድ የሰብአዊ እርዳታ ሰጪና አቅራቢ ድርጅቶች ኃላፊነት ወስደው ተገቢውን አመራር በመስጠት መመለሳቸውን ማረጋገጥ እንዳለባቸው መግባባት ላይ መድረሳቸውን አስታውቀዋል።
የዜናና የትንታኔ መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀን ወደ ሁለተኛው አጋማሽ ሄደናል። በእርግጥ ከሁለተኛው አጋማሽ ዘገባዎቻችን በርከት በማለታቸው የተወሰኑ ደቂቃዎችን ወስደናል። ቢሆንም ግን ለዕለቱ የያዝናቸውን ቅንብሮች በተቻለ መጠን እናስደምጣችኋለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ስርጭት ነው እየተከታተላችሁ ያላችሁት። አስተያየትና ጥቆማ ሲኖራችሁ በስልክ ቁጥራችን 202-205-9942 የውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። horn@voanews የኢሜይል አድራሻችን ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዝግጅቱን በመምራትና በማስተናገድ ጽዮን ግርማ፣ የዌብና ማህበራዊ መገናኛዎቻችን አቀናባሪ አበባየው ገበያው ናት። አሁን ወደ ዴሞክራሲ በተግባር በዛሬው የዲሞክራሲ በተግባር ዝግጅታችን በትላንትና ዕለት ከተካሄደውና በአዲስ አበባ ከተማ ምክር ቤት አዲስ የተቋቋመው ካቢኔ ጋር በተያያዘ የተጠናቀረ ዘገባ ነው። መንግስት የሚመሰርተው ብልጽግና ፓርቲ ለኢዜማ የሚሰጣቸውን ሹመቶች ላይቀበል እንደሚችል ፓርቲው ገልጿል። ትላንት የአዲስ አበባ ከተማ አስተዳደር አዲስ መንግስት ሲመሰርት ከንቲባ ሆነው የተመረጡት ወይዘሮ አዳነች አበቤ በካቢኔያቸው የኢዜማንና የአብንን አባላት አካተዋል። የኢዜማው አቶ ግርማ ሰይፉ የኢንቨስትመንት ኮሚሽን ሆነው የተሾሙ ሲሆን በጉዳዩ ላይ ለአሜሪካ ድምጽ አስተያየታቸውን የሰጡት የፓርቲው የህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ የአቶ ግርማም ይሁን የሌሎች የፓርቲው አባላት ሹመት ተቀባይነት የሚያገኘው በጠቅላላ ጉባኤ ውሳኔ እንደሆነ ተናግረዋል። የአብን ፓርቲው አቶ ዩሱፍ ኢብራሂም ደግሞ የመንግስት ንብረት አስተዳደር ኃላፊ ሆነው የተሾሙ ሲሆን የፌዴራል መንግስቱን ጨምሮ አጠቃላይ የመንግስት ምስረታው ሳያልቅ አቋማቸውን እንደማያሳውቁ ፓርቲው ገልጿል። ኬኔዲ አባተ ለዛሬው ዲሞክራሲ በተግባር ዝግጅታችን እንደሚከተለው አጠናቅሮታል።
በትናንትናው ዕለት የአዲስ አበባ ከተማ አስተዳደር ከንቲባ ሆነው በአስተዳደሩ ምክር ቤት የተመረጡት ወይዘሮ አዳነች አቤቤ ከሹመታቸው በኋላ የካቢኔ አባላትን አዋቅረው በምክር ቤቱ ጸድቆላቸዋል። ከንቲባዋ በካቢኔያቸው ካካተቷቸው ተሿሚዎች መካከል በኢትዮጵያ ባልተለመደ መልኩ የተፎካካሪ ፓርቲ አባላት ይገኛሉ። የኢዜማው አቶ ግርማ ሰይፉ የኢንቨስትመንት ኮሚሽነር፣ የአብኑ አቶ ዩሱፍ ኢብራሂም ደግሞ የመንግስት ንብረት አስተዳደር ኃላፊ በመሆን በከንቲባዋ ተሹመዋል። የተፎካካሪ ፓርቲ አባላት በካቢኔው የተካተቱበትን ምክንያት ከንቲባዋ ያስረዳሉ።
ያሳታፊነት፣ ያካታችነት፣ የተለያየ ድምጾች እንዲሰሙ በማድረግ የዲሞክራሲ ግንባታችን መሬት እንዲረግጥ የማድረግና እሱን የማሳደግ በዚህ በኩል አዲስ የፖለቲካ ባህል ማዳበር ይገባናል። በሌላ በኩል የአዲስ አበባ ህዝብ ድምጽ ሲሰጠን ወንበር በዚህ በምክር ቤት ውስጥ ባይዙም እንኳን በተለያየ ፍላጎቶች የሚወከል ቀላል ያልሆነ ድምጽ መስጠት ችለዋልና ወደፊት የፖለቲካ ልምዳችንንም በአዲስ መልክ ለመምራት የሚያስችል የአመራር ስብጥር መቀላቀል ያስፈልጋል በሚል ለኢንቨስትመንት ኮሚሽን ኮሚሽነርነት የተከበሩ አቶ ግርማ ሰይፉ አቀርባለሁኝ። የኢዜማ ፓርቲ ስራ አስፈጻሚ አባልም በመሆን ሰርተዋል። በተመሳሳይ የመንግስት ንብረት አስተዳደር ባለስልጣን ኃላፊ በመሆን የካቢኔ አባል እንዲሆኑ ማቀርባቸው አቶ ዩሱፍ ኢብራሂም ሽፈራውን ነው። የአብን ምክትል ሊቀመንበርነት የሰሩ ናቸው።
የአዲስ አበባ ከተማ ኢንቨስትመንት ኮሚሽነር ሆነው የተሾሙት አቶ ግርማ ሰይፉን ስለ ሹመታቸው ልጠይቃቸው ብሞክርም ስብሰባ ላይ መሆናቸውን ጠቅሰው ዛሬ አስተያየት ሊሰጡኝ እንደማይችሉ ገልጸውልኛል። ይሁንና የፓርቲያቸው የኢትዮጵያ ዜጎች ለማ ለማህበራዊ ፍትህ ኢዜማ የህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ በስልክ በሰጡኝ አስተያየት ምርጫውን ያሸነፈው ብልጽግና ፓርቲ ባቀረበላቸው የካቢኔ ሹመት ጥያቄዎች ዙሪያ የፓርቲው ጠቅላላ ጉባኤ ውሳኔ እንደሚያሳልፍ ገልጸዋል። ያቶ ግርማም ይሁን የሌሎች የፓርቲው አባላት ሹመት ተቀባይነት የሚያገኘው በጉባኤው ውሳኔ እንደሆነም ነው የጠቆሙት።
ብልጽግና ፓርቲ አዲስ የሚመሰረተው መንግስት ውስጥ በተለያዩ ደረጃዎች የመንግስት የስራ አስፈጻሚ ቦታ ላይ በየደረጃው ያሉ ቦታዎች ላይ ስልጣን እንድንሰጣቸው የሚል ጥያቄ ነው የመጣው እና ፖለቲካ ፓርቲዎችን ለማሳተፍ አስቦ ጥያቄ አቅርቦልን ነበረ። በዛ ጥያቄ ላይ እየተወያየን ቆይኛ እንደዚህ አይነት ውሳኔዎች የመወሰን በፓርቲው መተዳደሪያ ደንቦች መሰረት ስልጣን ያለው ጠቅላላ ጉባኤያችን እንደሆነ በግልጽ አስቀምጠን ነበር። ያ ጠቅላላ ጉባኤ ደግሞ ሲሰበሰበው መስከረም 22 እና 23 ነው። ቅዳሜና እሁድ ስብሰባው ላይ የግርማ ፖዚሽን እንቀበል አንቀበል የሚል ውሳኔ አይደለም እናስተላለፈው። በአጠቃላይ ከመንግስት የመጣው ይህ ከብልጽግና ፓርቲ የመጣውን ውሳኔ እንዴት ነው የምናየው የሚለው ላይ ነው ውሳኔ የሚወሰኑ። ያ ውሳኔ ፖዚቲቭ ከሆነ እሱንም ያጠቃልላል።
ስለዚህ ፓርቲው የማይቀበል ከሆነ የአቶ ግርማ ሰይፉም ተቀባይነት ላይኖር ይችላል ማለት ነው።
ኢዜማ በሀገር ጉዳይ ከሌሎች የፖለቲካ ፓርቲዎች ጋር በጋራ የመስራት መርህን እንደሚከተል የገለጹት አቶ ናትናኤል፣ ሆኖም የሹመት ጉዳዮች ግን የፖሊሲ ልዩነቶችንም ታሳቢ ባደረገ መልኩ በውይይት እንደሚወሰኑ ነው ያመለከቱት።
ጠቅላላው ጉባኤው በአጠቃላይ በመርህ ደረጃ ከሌሎች የፖለቲካ ፓርቲዎች ጋር ተስማምቶ በሀገር ጉዳይ ላይ ለመስራት በመርህ ደረጃ የተስማማ፣ ግን በስራ አስፈጻሚ የመንግስት የስራ አስፈጻሚ ቦታዎች ላይ መሾምን በተመለከተ ለፓርቲ ስራ አስፈጻሚ ሆነ ለተለያዩ አካላት የተሰጠ ማንዴት የለም። ያንን ውሳኔ የሚወስነው ጠቅላላ ጉባኤ ነው። ጠቅላላ ጉባኤው ደግሞ ያሉትን በጎ ጎኖችና ሊኖሩ የሚችሉትን ደግሞ ችግሮች መዝኖ ውሳኔ የሚሰጠው። ውሳኔው በሁለቱም ሳይድ ሊሆን ይችላል። የፖሊሲ ጉዳዮች፣ የፖሊሲ ልዩነቶች በሚኖሩበት ጊዜ እንዴት ነው የሚሆነው ለሆነም ጠቅላላ ጉባኤ አንድ ላይ አይቶ ውሳኔ የሚሰጥበት ነው የሚሆነው።
በሌላ በኩል የአማራ ብሔራዊ ንቅናቄ አብን የህዝብ ግንኙነት ኃላፊ አቶ ጣሂር መሐመድ ለቪኦኤ በስልክ በሰጡት አስተያየት የፌዴራል መንግስቱን ጨምሮ አጠቃላይ የመንግስት ምስረታው ሳያልቅ ፓርቲያቸው ከሹመት ጋር በተያያዘ አቋሙን እንደማያሳውቅ ተናግረዋል።
ይሄ ነገር አልቆ አጠቃላይ መንግስት ምስረታው በእኛ በኩል ለምንላቸው አቋሞች ስለሚኖሩ እሱ ካለቀ በኋላ ነው የፓርቲ አቋም የሚገለጠው።
የአዲስ አበባ ከተማ አስተዳደር የመንግስት ንብረት አስተዳደር ኃላፊ በመሆን ከአብኔት ሾሙትን የአቶ ኢብራሂም የሱፍን ሐሳብ ለማካተት ያደረኩት ሙከራ ሊሳካልኝ አልቻለም። ሰኔ 14 2013 ዓ.ም በተካሄደው ምርጫ በምርጫ ቦርድ ይፋ ከተደረጉት 425 የህዝብ ተወካዮች ምክር ቤት መቀመጫዎች ውስጥ 410ን ያሸነፈው ብልጽግና የክልልና የከተማ አስተዳደር መንግስታትን መመስረት የጀመረ ሲሆን ከጥቂት ቀናት በኋላ አዲስ መንግስትም ለመመስረት በመሰናዳት ላይ ነው። የቀጣዮቹን 5 ዓመታት መንግስት የሚመሰረተው ብልጽግና ፓርቲ በክልል በከተማ አስተዳደርና በፌዴራል መንግስት ካቢኔዎች ውስጥ በመርጫው የተሳተፉ ተፎካካሪ ፓርቲ አባላትን እንደሚያካትት ጠቅላይ ሚኒስትር አብይ አህመድ መግለጻቸው ይታወሳል። በመሆኑም የፊታችን ሰኞ በሚመሰረተው የፌዴራል መንግስት ካቢኔ ውስጥም ከተፎካካሪ ፓርቲዎች የሚሾሙ ግለሰቦች እንደሚኖሩ ይጠበቃል። ይህ በኢትዮጵያ ታሪክ ያልተለመደ ባህል ለሀገሪቱ ዲሞክራሲ ከሚኖረው ሚና ባለፈ ተቀራርቦ የመስራትና ያሳታፊነት ልምድን ሊያዳብር እንዲሁም ተቃዋሚ ፓርቲዎችን የመረጡ ዜጎች በተወሰነ መጠንም ቢሆን ድምጻቸው ዋጋ እንዲኖረው ሊያደርግ እንደሚችል የተለያዩ የዘርፉ ምሁራን ከዚህ ቀደም ለቪኦኤ መግለጻቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው እናመሰግናለን። አሁን ወደ ኢትዮጵያውያን በአሜሪካ ዝግጅታችን ነው የምናልፈው። ባለፈው ሳምንት ዝግጅት ድንበር የለሽ የሀረር ልጆች የሚል መንግስታዊ ባልሆነ ድርጅት ያቋቋሙ ወጣቶች እንደዚሁም ደግሞ በውጭ የሚገኙ ነዋሪዎች ለሀረር ከተማ እያደረጉ ያለውን የበጎ አድራጎት ተግባራት የሚያስደምጥ ዝግጅት አዘጋጅተን ነበር። ዛሬ ደግሞ የዛው ተከታይ ክፍል ነው። ከዛ ውስጥ መምህር ፈቃዱ ተፈራ የተባሉ ግለሰብ ስለ ሁኔታው ከሚያብራሩበት ሁለተኛው ክፍል ይቀጥላል።
እኔ የድንበር የለሽ የሀረር ልጆች ማህበር የሀረር ተወካይ ነኝ። የስራ ኃላፊነቴ እና እነዚህ ልጆች ያቋቋሙት ማህበር ድንበር የለሽ የሀረር ልጆች ማህበር በሀረር ከተማ በሚገኙ ትምህርት ቤቶች ላይ ከፍተኛ የሆነ የልማት ስራን እየሰሩ ነው ያሉት። በስድስት ትምህርት ቤቶች ጥልቅ የውሃ ጉድጓድ አስቆፍረዋል። ሀረር እንደሚታወቀው የውሃ ችግር ያለበት ከተማ ስለሆነ አሁን ካለው የጤና ችግር አንጻር ህጻናት ጤናቸው ተጠብቆ እጃቸውን ታጥበው ውሃም አግኝተው ወደ ትምህርት ቤት እንዲገቡ የሚያስችል ስራ እየሰሩ ነው ያሉት። ጥልቅ የውሃ ጉድጓድ ቁፋሮ በስድስት ሴቶች እያካሄዱ ነው የሚገኙት። ሌላው በሐረር ከተማ ለሚገኙ እና በአካባቢው ለሚገኙ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች መገልገያ የሚሆን ላፕቶፖችን ሰጥተውናል። እሱንም ተረክቤ ትናንትና ከአዲስ አበባ ገብቻለሁ።
ይህን ያሉት በሐረር ከተማ ነዋሪ የሆኑት መምህር ፍቃዱ ተፈራ ናቸው። ከሰኔ 30 ጀምሮ በጡረታ የተገለሉ ሲሆን ለ38 ዓመታት በመምህርነት ሲያገለግሉ እንደኖሩ ነግረውኛል። ቀደም ሲል በነበረው ዝግጅታችን ያነጋገርናቸው በዩናይትድ ስቴትስ ነዋሪ የሆኑት ድንበር የለሽ የሐረር ልጆች ፕሬዚደንት ዶክተር እስክንድር ጌታቸው በሐረር ያሉ ትምህርት ቤቶች ያሉባቸውን ችግሮች አንዳንዶቹን ጠቃቅሰዋል።
አንደኛ እስካሁን የተናገርንበት የውሃ ነው። እንደገና ደግሞ የትምህርት መረጃዎች ማፕ ምናምን ሮለር ችግር ያለበት ትምህርት ቤቶች ናቸው። እነሱ ናቸው አሁን ለምሳሌ ብላክቦርድ በቾክ የሚጻፈው በዛ የተነሳ ብዙ አስተማሪዎች አይናቸው እየቦነነ አይን በሽታ እያጠቃቸው እንደሆነ ተገንዝበናል። አሁን ቀጥሎ እንትናችን ላይ አንዱ እቅዳችን እሱን ለማድረግ አሳባለን ለመቀየር ይሄ ድራይ ሬዘር ለማድረግ።
የማህበሩ ቦርድ አባል የሆኑት አቶ ዮሐንስ ደምሴም በሐረር ያለው ችግር እጅግ ብዙ ነው ይላሉ።
ሌላ ደግሞ ትምህርት ቤቶቹ እያረጁ ነው። ጣሪያው ተማሪዎቹ ላይ ሊወድቀው የተንጠለጠለ ነው። ዴስኮቹ የተሰባበሩ ናቸው እና ችግሩ እንዳልኩ በጣም ብዙ ነው እና የእኛም አቅም እስከፈቀቀ ድረስ አንዱን ችግር ወይም ሁለቱን ችግር በተወሰነ ደረጃ ያቃለልን ሲመስለን ወደሚቀጥለው ችግር መሄዳችን አይቀርም። ስራው ብዙ ነው። የአጭር ጊዜም አይደለም፣ የረጅም ጊዜ ነው።
የውሃ ጉድጓዶቹ የተቆፈረላቸውን ትምህርት ቤቶች መምህር ፈቃዱ ተፈራ እንደሚከተለው ይዘረዝሯቸዋል።
አንደኛ አቦከር ነው አንደኛ ደረጃ ትምህርት ቤት፣ ሁለተኛ መንፈሳዊ ትምህርት ቤት፣ ሶስተኛ ጀግኖች ሁለተኛ ደረጃ ትምህርት ቤት፣ አራተኛ ሞዴል አንድ ትምህርት ቤት፣ አምስተኛ ቀሐስ ቀድሞ ቀሐስ ይባል የነበረውና አሁን አቦከር መሰናዶ ትምህርት ቤት ናቸው። እንግዲህ የውሃ ጉድጓድ ቁፋሮ የተደረገላቸው
የውሃ ጉድጓዱ ከተቆፈረላቸው ትምህርት ቤቶች ውስጥ አንዱ ለአገልግሎት መብቃቱንም መምህር ፈቃዱ ይናገራሉ።
እንግዲህ የውሃ ጉድጓድ ከተቆፈረላቸው ትምህርት ቤቶች መካከል አንደኛው ትምህርት ቤት ኦልሬዲ ውሃውን መጠቀም ጀምሯል። በውሃው አማካይነት የጓሮ አትክልቶችን ተክለው ማምረት ጀምሯል አንደኛው ትምህርት ቤት ማለት ነው። ሌሎቹ ትምህርት ቤቶች ውስጥ ውሃው የምስራች እየሰጠ ነው ያለው። ገና ሞተር መተከል ያስፈልገዋል። ውሃውን ወደ ላይ ፓምፕ አድርጎ ለማውጣት የሚያስፈልግ እና ሌሎች ስራዎች እየተከናወኑ ነው ያሉት እና በአጠቃላይ ጥሩ የሆነ ደረጃ ላይ ነው የሚገኙት የውሃ ጉድጓድ ቁፋሮ።
ድንበር የለሽ የሐረር ልጆች ማህበር ሌሎች የእርዳታ አይነቶችን ያደረገ መሆኑንም መምህር ፍቃዱ ያብራራሉ።
ቀደም ሲል ሌሎች የመማሪያ መርጃ እቃዎችን ልከውልናል። ለምሳሌ ትምህርት ቤቶች ግሎብ የላቸውም፣ የዓለም ካርታ ማሳያ ማለት ነው። የወርልድ ማፕ፣ አፍሪካ ማፕ፣ እነዚህ አስፈላጊ የሆኑ ለጂኦግራፊ እና ሂስትሪ ትምህርት የሚያገለግሉ ልከውልን አከፋፍለናል፣ ሰጥተናል ለትምህርት ቤቶች። መጠነኛ የሆነ ዝግጅት አድርገን ሁሉንም ነገር የትምህርት ቤት ትምህርት አመራር በክልሉ የሚገኘው በተገኘበት ለየትምህርት ቤቱ አከፋፍለናል። ያ በጣም በእውነት እጅግ በጣም ከፍተኛ የሆነ ስጦታ ነው። በዚህ አጋጣሚ ሳናመሰግን አናልፍም።
ማህበሩ ኮምፒውተሮችን የለገሰ መሆኑንም መምህር ፈቃዱ ገልጸዋል።
ድንበር የለሽ የሐረር ልጆች ማህበር ለ10 ሀይ ስኩሎች በገጠር 3 በከተማ 7 ሀይ ስኩሎች ኮምፒውተር ላፕቶፕ ልከዋል። ይህንን ላፕቶፕ ለትምህርት ቤቶቹ በቅርብ ቀን እናከፋፍላለን። ለጽህፈት ቤት ስራና ለእኛ ማህበራችንም እዚህ ጽህፈት ቤት ሊመሰርት ነው። ወደፊት ቢሮም ይኖረናል። ለቢሮ ስራም ለትምህርት አመራሩ የሚሆን ላፕቶፕ ተሰጥቶናል። እነዚህን ላፕቶፖች በቅርብ ቀን ከትምህርት ቢሮ ጋር በመሆን እናከፋፍላለን።
ይሁን እንጂ እንዲህ ያሉትን እቃዎች ወደ ኢትዮጵያ ለማድረስ ከፍተኛ ችግር መኖሩን በዩናይትድ ስቴትስ ያሉት የማህበሩ ቦርድ አባል አቶ ዮሐንስ ይገልጻሉ።
ብዙ ችግሮች አሉ። እኔ ግን አጥብቄ እዚህ ላይ የምናገረው ሎካሉም መንግስት ይሁን ዋናው የኢትዮጵያ ፌዴራላዊ መንግስት ይሄንን ነገር እኛ ገንዘብ አንፈልግ ወይም ምንም ነገር ለልጆቹ ለምናደርገው ነገር እርዳታ አንፈልግም። የምንፈልገው ትልቁ ችግራችን የቢሮክራሲ ነው። መከራችንን እያየን ነው። አንድ ነገር ለማስገባት ሀገር ውስጥ የሚገዛ ነገር ካለ ሀገር ውስጥ ነው የምንገዛው። ግን ሀገር ውስጥ የሌለና በጣም ውድ ከሆነብን ከዚህ የምንልከው ነገር ካለ ማስገባቱ ኃይለኛ ችግር ሆኗል። እንደው ምን አይነት ስክሩቲኒ የፔፐር ወርኩ ብዛት ይሄን አምጡ ነው ይሄን አምጡ ነው ይሄን አምጡ ነው ይሄን አምጡ ነው ባመጣን ቁጥር እቺ ነገር ቀርታለች፣ እቺ በጣም ትንንሽ ነገሮች አስተካክሉ እየተባለ አንድ ወር ተኩል አንድ ነገር ከኤርፖርት ለማውጣት እና ትልቁ ችግራችን እሱ ነው።
ፈቃደ ውጣ ውረዱን አልፎ ወደ ኢትዮጵያ የደረሰው እርዳታ በሐረር ሕዝብ ዘንድ ተቀባይነትን ያገኘና ደስታን የፈጠረ መሆኑን ገልጸዋል።
በአጠቃላይ የሐረር ሕዝብ እጅግ በጣም ከፍተኛ ኩራት ነው የተሰማው። ምክንያቱም ከአብራኩ የወጡ ልጆች ሀገራቸውን አለመርሳታቸው፣ ወገናቸውን አለመርሳታቸው፣ ተምሮ ሳይማር ያስተማራቸውን ወገናቸውን የእሱን ልጆች ለመርዳት ደግሞ መነሳታቸውና ብድር መክፈላቸው አብዛኛው ማህበረሰብ እውነቴን ነው በጥሩ መንፈስ ያየው። እጅግ ለእኔ የሚመጡልኝ አስተያየቶች እጅግ አበረታቶች ናቸው። ለእነሱም ይህንኑ ጉዳይ ገልጬላቸዋለሁ። በጣም ቆንጆ አቀባበል ያለ
የድንበር የለሽ የሐረር ልጆች ማህበር አባላትን እናመሰግናለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ዝግጅታችን ተጠናቋል። ደህና ደሩ። ነገ እንገናኛለን።